Voice of America.
በኔዘርላንድ ዘሄግ ከተማ በቀድሞ የድርጋባል መታለቃ ሸቱ ዓለሙ ላይ የተያዘው የፍርድ ሂደት ለማናለብኝ ባይ ጨካኞች ማስጠንቀቂያ ነው ሲሉ በዚያ ዘመን ስቃይ የደረሰባቸው ተናገሩ። የችሎት ውሏቸውንና በርሳቸውና በጓደኞቻቸው ላይ የደረሰውን ስቃይ ሊተርኩ ከመለስካቸው አማሃ ጋር አዲስ አበባ ላይ ቆይታ አድርገዋል። ወደ ዝርዝሩ።
አቶ ወርቁ ደመና ይባላሉ። የሕግ ከተማ ፍርድ ቤት የችሎት ውሏቸውን ያጫወቱኝ ኢትዮጵያዊ። በአሁኑ ጊዜ የሚኖሩት በካናዳ ሞንትሪያል ከተማ ሲሆን በተባበሩት መንግስታት ድርጅት የኤንቫይሮንመንት ፕሮግራም ከፍተኛ ኦፊሰር ወይንም ከፍተኛ መኮንን ናቸው። ወርቁ ደመና የመጀመሪያ ዲግሪያቸውን በሕግ ከአዲስ አበባ ዩኒቨርሲቲ ከለንደን ስኩል ኦፍ ኢኮኖሚክስ አግኝተዋል። የቀድሞውን የድርጋ ባል የመቶ አለቃ ሸቱ ዓለሙን ጉዳይ የሚመረምረው በሄግ የሚገኘው ፍርድ ቤት አቶ ወርቁ ደመናን የተበዳይነታቸውን ቃል እንዲሰጡ በጠራቸው መሰረት ባለፈው ሳምንት ወደዚያው አቅንተው ነበረ። በጽሑፍ የሰፈረውን ቃላቸውን ስመለከት ይቺ ቀን ትመጣለች ብዬ አስቤ አላውቅም የሚል አረፍተ ነገር አነበብኩ። ይቺን ቀን በጣም ይናፍቁ ነበር ማለት ነው አልኳቸው።
በትክክል ይሄን ቀን በጣም እናፍቀው ነበር። እኔ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ሰቆቃ ሁል ጊዜ ከአእምሮዬ አይጠፋም ነበር። ወደ ሰላማዊ ህይወት ከተመለስኩ ጊዜ ጀምሮ በጣም አእምሮዬ ውስጥ ሁል ጊዜ የሚጉላላ ጉዳይ ነበር። እንዴት ነው ይህንን ግለሰብ መቶ አለቃ ሸቱ ዓለሙን ለፍርድ ማቅረብ የሚቻለው? በተለይ ደግሞ ከእስር ቤት ወጥቼ የእስር ቤትና የመሳደድ ውጣ ውረድን አጠናቀቅኩ በኋላ ወደ ሰላማዊ ህይወቴ ስመለስ እና ሁለተኛ ደረጃ ትምህርቴን ሳልጨርስ ነበር ነገራችን ላይ የታሰርኩት። ከዛ ሁለተኛ ደረጃ ትምህርቴን ጨርሼ ወደ ዩኒቨርሲቲ ስገባ ህግ ማጥናት ነው የወሰንኩት። ህግ ለማጥናት ስወስን ታሳቢ ያደረግኳቸው ነገሮች ነበሩ። አንዱ ይህ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ግፍና አሰቃቂ ሁኔታ ነበርና ከሙያዬም አንጻር ይህንን ጉዳይ አንድ እልባት ማግኘት አለበት ብዬ ሁልጊዜ የማስብበትና የሚያስጨንቀኝ ጉዳይ ነበር። በአንዳንድ ቦታዎች ላይ ኢንተርኔት ላይ አንዳንድ ውይይቶች የሚደረጉበት አጋጣሚ ሳገኝ ስሙን ሁሉ እየጠቀስኩ ሸቱ ዓለሙ የሚባል የት ገባ? አሁን የደርግ አባሎች ፍርድ ሂደት ውስጥ ገብተዋል ከአዲሱ መንግስት መምጣት በኋላ እና እሱ ግን በመሀከላቸው አይገኝም። በእርግጥ ያው በሌለበት የእሱ ጉዳይም እየታየ ቢሆንም እና እሱን ለማግኘት የማነፍነፍ አይነት ስራ እሰራ ነበር፣ እንዲሁ መረጃዎችን የማሰራጨት እና በመጨረሻ ግን እንግዲህ ባልታወቁ ሰዎች ወደፊት በምናውቃቸው ሰዎች ጉዳዩ ክትትል ተደርጎበት መቶ አለቃ ሸቱ ማንነት በሄግ እንደሚኖር በኔዘርላንድስ እንደሚኖር ታውቆ ያው የምርመራና የፍርድ ሂደቱ ጀመረ ማለት ነው። ስለዚህ ልክ ነው የምናፍቀው ቀን ደርሶ ነው ያየሁትና በጣም እረክቼበታለሁ።
አቶ ወርቁ የተወለዱትም ትምህርታቸውን የተማሩትም አዲስ አበባ ነው። ይህ ብቻ አይደለም፣ በሰፊው ታሪካቸው እንዳጫወቱኝ የመጀመሪያውን እስር እና ግርፋት ከደርግ የቀመሱትም አዲስ አበባ ውስጥ ነው። ታዲያ ምን እግር ጎጃም ጥሏቸው ከመቶ አለቃ ሸቱ ጋር አገናኛቸው? ባጭሩ አዲስ አበባ ያጋጠማቸውን እስርና ግርፋት ሽሽት ባህር ዳር ወደሚገኙ ዘመዶቻቸው ዘንድ ሄደው ተጠጉ። እዚያም ተይዘው ታሰሩ። ግርፋትም አልቀረላቸውም። ይህም አልበቃ ብሎ ከፍተኛ ምርመራ ያስፈልጋቸዋል ተብለው ከሌሎች 17 የእስር ቤት ጓደኞቻቸው ጋር ወደ ደብረ ማርቆስ ተወሰዱ።
መቶ አለቃ ሸቱ ዓለሙን በቅርብ ስለ ድርጊቱ እና በአስፈርነቱ ዝናና ትርፎ እንደነበረ መረዳት የጀመርኩት ጎላ ባለመልኩ ደብረ ማርቆስ ወህኒ ቤት ከገባ በኋላ ነው። ከዛም በፊት ቢሆን ግን መቶ አለቃ ሸቱ ዓለሙ የክፍለ ሀገሩ የጎጃም የደርግ ተጠሪ እንደመሆኑ ወይም ቋሚ የደርግ አባል እንደመሆኑ የሁሉም ውሳኔዎች ምንጭ እሱ ነው። ሁሉንም መታሰር፣ መገደል፣ በህይወት የመቆየት እድል ሁሉ የሚወሰነው በሱ ነው። መገረፌ እሱ በሚያስተዳድረው ክፍለ ሀገር ስር በተፈጠረው ስርዓት ውስጥ ያጋጠመ ነገር ነው እና እሱ ነው ተጠያቂ ማድረገው። እነኛን ገራፊ ፖሊሶች ሶስት ነበሩ፣ እነሱን አይደለም፣ እሱ ነው ተጠያቂ ማድረገው በዛ ድርጊትም እና እነኛን የመሳሰሉ በደሎች ደርሰውብኛል። እስር ቤት ውስጥ በነበሩበት ጊዜ በእኔ ብቻ አይደለም፣ በሁላችንም በፖለቲካ እስረኞች ላይ የደረሰ መጉላላት ነበር። ከአመጋገባችን ጀምሮ ከኝታችን፣ ከንጽህና ጉድለት በአጠቃላይ አስከፊ የእስር ዘመን ከመኖር አቋያ ለደረሰብን ነገር በሙሉ ለተጠያቂ ሸቱ ዓለሙ ነው። ከዚህ ባለፈ ግን እኛ ወነት ድለኞች ነን የተርፈን ዛሬ ይሄንን ነገር እናገራለን። ግን ከጎናችን እየተወሰዱ እኔ እንኳን ባየኋት ሁለት ተለያዩ ምሽቶች እየተገደሉ አሉና ትልቁ ወንጀል እሱ ነው። እስከመጨረሻው በህይወቴም አምሮ ውስጥ እየተመላለሰ ሰላሜን ይነሳ የነበረው ያግድያ
እንደዚህ ያሉ እና ከዚህ የከፉ ድርጊቶች ተፈጽመዋል ሲሉ በጎጃም ብቻ ሳይሆን በመላ ኢትዮጵያ እንደሆነ ለፍርድ ቤት በሰጡት ቃል ተጠቁመዋል። ይህን ሲያረገ ድርግሳት አቅዶ አንድ ወይም ሌላ ፖለቲካዊ ወይም ማህበራዊ ቡድን ለማጥፋት የሰራ ነበር ማለት ሆኖ
በትክክል ይሄ ደግሞ በድብቅም የታቀደና የተፈጸመ አይደለም። በዛን ዘመን ሁላችንም እኔም የ16 አመት ልጅ ልሁን ወጣትነት ይኖረኝ እንጂ በሬዲዮ የሚተላለፉ ነገሮችን በየአካባቢ የሚነገሩ ነገሮችን በየጎረቤቶቻችን የሚደርሰውን ድርጊት በሙሉ ተከታትለናል። እኔ አዲስ አበባ ውስጥ በምኖርበት አካባቢ ወጣቶች ከየቤታቸው እየታፈሱ ከየቤታቸው እየተጎተቱ በየእስር ቤቱ ሲታጎሩ ከመኖሪያ ቤታቸው ሲሰደዱ እና መጨረሻም ላይ የደረሱበት ሳይታወቅ ሲቀሩ አይቻለሁ። የሞቱም እንደነበሩ አውቃለሁ። ይህ በአንድ ቀበሌ ውስጥ ብቻ የተፈጸመ ድርጊት እንዳልሆነም በዛን ጊዜ በጣም በስፋት ይታወቅ በኢትዮጵያ ማህበረሰብ ውስጥ ይታወቅ የነበረ ጉዳይ ነው እና ደርግ እንደ ስርዓት እንደ መንግስት አናርኪስቶች ጸራሪው ኞች የአብዮቱ ጣላቶች የሚላቸውን ለማጥፋት አቅዶ ፕላን አውጥቶ የተንቀሳቀሰ ለመሆኑ የራሱ ፖሊሲ መግለጫዎች እና የራሱ የዜና አውታሮች ይዘግቡት የነበረ ነገር ነውና በድርጊት መጨረሻ ላይ ተፈጽሞ እየተመለከተው ነገር ይሄ ነውና በትክክል በጎጃም ብቻ የተፈጸመው ሳይሆን በመላ ኢትዮጵያ ከዳር እስከ ዳር የተፈጸመው ድርጊት አንድን የኔን ፖለቲካ አይደግፉም የሚባሉ የህብረተሰብ ክፍሎችን ወይም አንድን የፖለቲካ አስተሳሰብ ይወክላል የተባለ ወገን በሺዎች የሚቆጠር ምናልባትም በሚሊዮኖች የሚቆጠር የህብረተሰብ ክፍልን ለማጥፋት እቅድ ወጥቶ ቀይ ሽብር የሚል ስያሜ ተሰጥቶት የተፈጸመ ድርጊት ስለሆነ በዛ መልኩ ነው መታየት ያለበት። ጄኖሳይድ ምንለው የእንግሊዝኛ ቃል ዘር ማጥፋት ነው።
ዶሮ ማርቆስ ደግሞ ካዩዋቸው ድርጊቶች በህይወቱ የማይረሳውትን ወይንም የማይረሳቸውን ነገሮች ይነግሩኛል።
አዎ፣ ወይን ቤት ከገባሁ በኋላ እንግዲህ የተመለከትኩት በመጀመሪያ ከኔም በጣም ወጣት የሆኑ ልጆችን ማግኘት የነበረ እስከ 12 13 ዓመት የምትገምታቸው ልጆች በእስር ቤት ውስጥ ነበሩ። ቀደም ሲል ነው እንደውም ከኔ ቀድመው ገብተው እዚያ ያገኘኋቸው። ትልቁ ሰቆቃ በእስር ቤት ውስጥ የተመለከትነው ትልቁ ሰቆቃ በሐምሌ ወር ላይና በነሐሴ ወር መጀመሪያ ላይ የተመለከትናቸው ግድያዎች ናቸው፣ የተፈጸሙት ግድያዎች። ሐምሌ 29 ቀን 1970 ዓ.ም ተምረት ምሽት ላይ ቀደም ብለን ወደ የመታሰሪያ ክፍሎቻችን እንድንገባ ወታደሮች እያዋከቡ ጠየቁን፣ ገፋፉን። ገባን፣ ስልመኝታ ክፍሎቻችን ወዲያውኑ ተቆለፉ ሁሉም። በኋላ ትንሽ አይን ያዝ ማድረግ ሲጀምር ጩኸትን ሰማ ጀመር። እንደ መዝሙር አይነትም እንደ ለቅሶም አይነት ነው እና በጣም የሚረብሽ ነገር ነበረ። ምን እየተካሄደ እንደሆነ አታቅም። እንዲሁ እንደተጨነቅን ብዙዎቻችን እንደውም ሳንተኛ አደርን። ሁላችንም የገመትነው ነበረ ልጆች ለግድያ እየተወሰዱ ነው የሚል ያ ያሰብነው ነገር ነው። በጠዋት የሰማነው እዛ እስር ቤት ውስጥ አራት የጨለማ ክፍሎች ነበሩ። የጨለማ ክፍሎች እንላቸዋለን እንጂ 24 ሰዓት ብርሃን ያላቸው የኤሌክትሪክ ብርሃን ያላቸው ክፍሎች ናቸው። የጨለማ ቤት የሚባሉት ለምንድን ነው? እስረኞች ከነኚህ ክፍሎች መውጣት አይችሉም። መውጣት የሚችሉት ለመጸዳዳት ብቻ በቀን ሁለት ጊዜ ነው፣ ጧት አንድ ጊዜና ማታ አንድ ጊዜ። እና ከነኛ የጨለማ ክፍሎች 16 ልጆች ተወስደው ከከተማው ወጣ ባለ ቦታ ላይ መገደላቸውን ሰማን እና አስከሬናቸውም መጥቶ እዛው ግቢ ውስጥ እዛው ወህኒ ቤት ግቢ ውስጥ እንደተቀበረ ሰማን። ከኛም ታሰሪያ ክፍሎች ዝቅ ብሎ መጸዳጃ ቤታችን ካለበት አካባቢ ጀርባ ሰፊ ሜዳ ነው ያለው። በዛ ሜዳ መካከል ነው እንግዲህ አንድ ጉድጓድ ተቆፍሮ የተቀበሩት። እውነትም አዲስ የተመለሰ አፈር ከሩቅ ተመለከትን እና ምናልባትም የ16ቱ ጓደኞቻችን የ16ቱ ልጆች መቃብር ሊሆን ይችላል ብለን ገመትን።
የምታውቋቸው ናቸው?
የምናውቃቸው የሉም ከዛ በኋላ የሉም። እና ለማየው ተመስገን እነ ስጢፋኖስ ገብረ መስቀል 16 እንደውም ያው እንደገመት ነው 16ቱም በኢሃፓ ማዋቅር ውስጥ ከፍተኛ ደረጃ ላይ ነበሩ የሚባሉ ናቸው። እና ግድያው እኔ በነበርኩ ጊዜ በእነሱ ነው የተጀመረው።
ያተወርቁ ደመና የደብረ ማርቆስ ወይን ቤት አሰቃቂ ትዝታቸው በዚህ ያበቃም። በሚቀጥለው የሚነግሩን አብረን እንጠብቃቸው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ.